Bambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አድራጋውም እዚህ ጋቢና አብራኝ ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። በምሽቱ ዝግጅት አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ የእሷ ታሪክ በሚል አጫጭር ፊልሞችን አወዳድሮ 80 ሺህ ብር ሸልሟል።
ደሞ ስለማይከፈላቸው ብቻ ስራ የላቸውም ስለሚባሉ እናቶቻችን ነው የሚያወራው። ትልቁን ስራ እየሰሩት ነው፣ ምናልባትም ከእጥፍ በላይ ስራውን እየሰሩት ቤት ነው የምትውለው፣ አታግዘውም ባሏን እየተባሉ ስራውን አሳየዋለሁ ግን ስራ የላትም ነው።
በኢትዮጵያ የሴቶችን መብት ይዞታ የሚያሳዩ የሶስት ደቂቃ ፊልም አሸናፊ ስራ የላትም የተሰኘው ነው። ወጣት ፊልም ሰሪ ያኔት ብርሃኑ ውድድሩ ብዙ ጥቅም አለው ትላለች።
ታድግበታለህ፣ ከሰው ጋር ትተዋወቅበታለህ፣ የምትወደውን ሙያ እንድትሰራ እድል ይከፍትልሃል ብዙ ነገር፣ በዛ ላይ ደግሞ ያበረታታል።
አንድ ወጣት የስራ ፈጣሪ እናስተዋውቃችሁ። የሳተላይት ዲሽን ጨምሮ የግብርና መገልገያ ቁሳቁሶችን በፋብሪካ ያመርታል።
ናይል ሳትና ረብሳት ነው ሞር የምንጠቀመው። ስለዚህ ይሄ ከሆነ ሳህኑ በትንሽ በ50 ሳንቲሜትር ዲያሜትር መስራት ጀመርኩኝ ማለት ነው። ወደ ማርኬት ስገባ ተቀባይነት እያገኘ መጣ።
ኤልያስ ገብረ ማርያም በመቀሌ ከተማ የጀመረው ስራ ከውጭ ሀገር የሚገቡ እቃዎችን በሀገር ውስጥ ምርት በመተካት ይሰራል፣ አልፎም ለውጭ ገበያ ያቅዳሉ።
የመጨረሻው ውይይት የሁላችንንም ኪስ ይመለከታል፣ የመንግስትና የእኛን። የኢትዮጵያ መንግስት ከውጭ ሀገር የሚወስደው ብድር ከእለት ወደ እለት እያሻቀበ መጥቷል። ጉዳዩ የሚያሳስባቸው ባለሙያዎች ሁኔታውን የማሻሻያ ሀሳብ እያቀረቡ ነው።
አንደኛውም ነገር ይሄ ከውጭ የምናስገባውን በቁጠባና እሱ ላይ ጠንከራ አድርገህ መያዝ አለብህ። በጣም መስፋፋት የለብህም፣ ከአቅም በላይ በሆነ መንገድ አለመስፋፋት ነው ኤክስፖርቱ እስከሚያድግ ድረስ።
ዶክተር አለማየሁ ገዳ በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር ናቸው፣ የጋቢና እንግዳችን ይሆናሉ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ከተጀመረ አምስተኛ ወሩን ሊደፍን ጥቂት ቀናት የቀረው የኦሮሚያ ክልል ከተሞች ተቃውሞ ዛሬም በአንዳንድ ከተሞች በሚገኙ ትምህርት ቤቶች መቀጠሉንና ተማሪዎች እየታሰሩ እንደሚገኙ ተማሪና ነዋሪዎች አስታወቁ። ዛሬ በቢሾፍቱ ከተማና ደባዩ በተባለች የገጠር ቀበሌ እንዲሁም በበደሌና ለሊሳ ሀሮ ቶሬ በተባለች የገጠር ቀበሌ ተማሪዎች እንደታሰሩና በአስለቃሽ ጭስ ምክንያት ሆስፒታል እንደገቡም ተናግረዋል። የከተማው ፖሊስ እና የከተማው አስተዳዳሪ በበኩላቸው የተጠቀሰውን ያህል ተቃውሞ የለም ሲሉ አስተባብሏል። አድማጮች፣ የዚህን ዜና ዝርዝር ከምሽቱ 3 ሰዓት በኋላ ይቀርባል። የደቡብ አፍሪካው ህገ መንግስታዊ ፍርድ ቤት ፕሬዚዳንት ጃኮብ ዙማ የግል መኖሪያ ቤታቸውን ለማደስ ያለ አግባብ ተጠቅመውበታል ካለው የመንግስት ገንዘብ ውስጥ 16 ሚሊዮን የሚሆነውን እንዲመልሱ አዘዘ። ብይኑ ዛሬ ይፋ የሆነው ባለስልጣናት ፕሬዚዳንት ዙማን በሌላ በተጠረጠሩበት ወንጀል እየመረመሩ እንደሆነ ፍንጭ ባገኙበት ወቅት ነው። የተባበሩት መንግስታት ድርጅት በማዕከላዊ ሪፐብሊክ የሚገኙ ሰላም አስከባሪዎች ፈጸሙት የተባለውን ዘግናኝ የወሲብ ጥቃት ውንጀላዎች በመመርመር ላይ እንደሚገኝ አስታወቀ። መቀመጫውን በዩናይትድ ስቴትስ ያደረገና ከኤድስ ነጻ ዓለም በሰማያዊ ዘመቻ በሚል የሚንቀሳቀስ ቡድን ለተባበሩት መንግስታት ድርጅት ድርጊቱን ካስታወቀ በኋላ የሰላም አስከባሪ ወታደሮቹ ከካምፓቸው እንዳይወጡ ተከልክለዋል። ሰማያዊው ዘመቻ የተባለው ይህ ቡድን ጨምሮ እንዳስታወቀው የተባበሩት መንግስታት ድርጅት ያልሆኑ ነገር ግን ሌሎች የሀገር ውስጥ ታጣቂዎች በሁለት ዓመት ውስጥ 98 ሴቶች ላይ ጥቃት ፈጽመዋል። ሶማሊያ ጋልካዩ ከተማ ውስጥ አጥፍቶ ጠፊ አንድ የገንዘብ ሚኒስቴር ባለስልጣንን ኢላማ አድርጎ ባፈነዳው ቦምብ ቢያንስ 6 ሰዎችን ሲጎድል ቁጥራቸው ያልታወቁ ሌሎች ሰዎችን አቁስሏል። አጥፍቶ ጠፊው ሳኢድ አሊ ዩሲፍ ወደ ተባሉት ባለስልጣን ቀርቦ እቅፍ ካደረጋቸው በኋላ ቦምቡን አፈንድቶ እሳቸውንና 5 ሌሎች ሰዎች መግደሉን ምስክሮች ለቪኦኤ ሶማሊኛ አገልግሎት ቋንቋ ዝግጅት አስታውቀዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁ ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ዛሬ የአውሮፓውያኑ ዘመን አቆጣጠር የመጋቢት ወር የመጨረሻ ቀን ነው፣ ማርች 31። ወሩን የሴቶች ታሪካዊ ወር በሚል በተለያዩ ስነ ስርዓቶች ሲያከብር የቆየው በአዲስ አበባ የዩናይትድ ስቴትስ ኤምባሲ የሴቶችን ታሪክ የሚነግሩ ፊልሞችን አወዳድሮ አሸናፊዎቹን አስታውቋል። የሷ ታሪክ በሚል የተሰናዳው ውድድር ከሴቶች መብት አንጻር በማህበረሰቡ ውስጥ አሉ ያሏቸውን ጉዳዮች ለማጉላት እንዳስቻላቸው ተሳታፊዎቹ ተናግረዋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ አድርሶናል።
ከሶስት ደቂቃ ባልበለጠ ፊልም በኢትዮጵያ ያለውን የሴቶች ሁኔታ ማመላከት የሷ ታሪክ የተሰኘው ውድድር ያቀረበው ጥሪ ነው። የሴቶች ታሪክ ወር በሚል የተለያዩ ስነ ስርዓቶችን ሲያካሂድ የቆየው በኢትዮጵያ የአሜሪካ ኤምባሲ የዚህን ውድድር አሸናፊዎች መሸለምና ስራዎቻቸውን ማሳየቱን ከናውኗል። 190 ተሳታፊዎች ስራዎቻቸውን አቀርበው ተወዳድረዋል። በአካባቢያቸው ያዩትን የታዘቡትን ሁሌም ሊገልጹት የተመኙትን ሐሳብ በሶስት ደቂቃ አቅርበዋል ተወዳዳሪዎቹ። ከዚህ በፊት አንድ ፊልም የሰራውና በዚሁ መቀጠል ዓላማው እንደሆነ የተናገረው ሃኒባል አበራ ይዞት የቀረበው ትሰራለች የተሰኘው ፊልም አንደኛ ሆኖ ተሸልሟል።
Congratulations to Hannibal Abera for
እንግዲህ ፊልምህ እየታየ ነው ያነገርኩ ያለው ምንድነው ያየን ያለው
ፊልሜ ያው ምለ ደሞ ስለማይከፈላቸው ብቻ ስራይላቸው ስለሚባሉ እናቶቻችን ነው የሚያወራው። ትልቁን ስራ እየሰሩት ነው። ምናልባትም ከጥፍ በላይ ስራውን እየሰሩት ቤት ነው የምትለው አታግዘውን ባሏን እየተባሉ ቤቱን ቤት ያረጉት ፍቅር ሁሉን ነገር ሰጥተው ቤተሰቡን አቆሙ ይላል። ስራይላቸው ስለሚባሉትና ፋርሳይነት ነው ማለት ስራውን አሳየዋለሁ ግን ስራይላትም ነው እና ምን አቀው ነገር ነው ግን እይታ መፍጠር ነው ፊልም አላማውምና ይሄን ያረኩ ነው ይመስለኝ።
ማለት ራሱ ራሱ ስራይላትም ነው።
አዎ ስራይላትም ነው። በጻታዊ ራስ ነው የመረጥኩት። ታጋለክ ከአባቶቻችን ቀድሞ ነው እናቶቻችን የሚነሱት ሲተኙም ቆይተው ነው ግን ስራይላቸውም ቤት ነው የሚውሉት። ግን ብንቀያየር ስራውን እውነታው በጣም ከባድ ነው። እነሱ የሚሰሩት ነው ከባዱ ስራ። በደምብም በብርም የሚታመን ነገር አይደለም። እሷን ነው ለማሳየት የተሞከርኩት። እንግዲህ ትንሽ ስሜታዊ ሆኛለሁ። በጣም ደስ ብሎኛል።
እንግዲህ ከፍተኛ አድናቆት እያገኘ ነው ፊልም ሀሳቡ ያስተላለፈው መልእክት እየታየ ነው እያናገርኩ ያለው ምን ስሜን የፈጠረባሁን እያለ
ምንም ብዬ እንደምነግር አላውቅም። ብቻ በጣም ደስ
ብሎኝ።
በዘርፉ የሚሰጠውን ትምህርት አጠናቃ ፊልሞች ለመስራት እየተንቀሳቀሰች ያለችው ወጣት ባለተስፋ ያኔት ብርሃኑ ደግሞ ሁለተኛ የሆነው ፊልም ባለቤት ናት። ያሸነፈችበትን ፊልም መልእክት ታብራራለች።
ያኔት ብርሃኑ come forward for Alan.
ፊልሙ እንግዲህ የሚያሳየው ሴትና ወንድ ልጅ ያሉበት ቤተሰብ ነው። ከዛ ቀጥል።
አዎ ሴትና ወንድ ልጅ ያለበት እናታቸው እናት ያላቸው ሌላ መጻ ልጅ ያለችበት ነው። ግን ወንዱና ሴቷ ልጅ እንዴት እንደሚለያዩ በስራ ጫና እሷ ሁልጊዜ ትሰራለች፣ ሁልጊዜ እሱ ቁጭ ብሎ ጌም ይጎረጉራል። በቃ ወንድ ልጅ ምን ያህል ነጻነት እንዳለው በእኛ ሶሳይቲ
ቁጭ ብሎ ፊልም ያያል። እሱ አሁን ስናየ የነበረው
እንደዛ ነው። ቁጭ ብሎ ጌም ሲጫወት ነበረ፣ ከዛ ሲገባ ቁጭ ብሎ ፊልም ነው የሚያየው። እሷ ግን ሪስፖንሲብል ናት፣ ሴት ልጅ አይደለ? እሷ ሪስፖንሲብል ናት። ግን አንዳንዴ ምንም ኃላፊነት ቢሰማህም ማድረግ ብትፈልግም በህብረተሰቡ ጫና ላታረግ ትችላለህ። ያ ደግሞ ከቤተሰብና ከቤት ነው የሚጀምረው። እና ፊልሙ ላይ ልጅቷ ስኮላርሽፕ የሚጠብቅ ፊልም እየጠበቀች ነው፣ ግን ሳይሆንላት ይቀራል። ምክንያቱም እናቷ 10 ጊዜ ስለምትጠራት ፊልም መጨረሻ ላይ ህፃኗን አስተኝታ ስትመጣ ፊልሙ አልቋል። እሱ ግን እሷ በነገረችው ኢንፎርሜሽን ተጠቅሞ እንደውም እንትና አሸነፈ ማለት ነው።
እንደዚህ አይነት ውድድር መዘጋጀቱ አሁን ኤምባሲው እንደዚህ አይነት ውድድር መፍጠሩ እድሎች ከፍቷል። ልክ እንዳንቺ ወጣት ጀማሪ ፊልም ሰሪዎች እድል ከፍቷል። እንዴት ታያለሽ አስተዋጽኦ?
እኔ በጣም ቆንጆ ነው የምለው። ምክንያቱም ይሄው እኛ አሁን እዚህ ድንገት ይሄንን ማስታወቂያ ሰማን፣ ጻፍን፣ ሰራን። አንደኛ እንትን ትልበታለህ አለ አይደለ? ታድግበት አለ፣ ከሰው ጋር ትተዋወቅበት አለ፣ የምትወደውን ሙያ እንድትሰራ እድል ይከፍትልሃል ብዙ ነገር። በዛ ላይ ደግሞ ያበረታታል፣ ጀማሪ ፊልም ሜከሮችን ያበረታታል ነው የምለው። እና ቆንጆ ነገር ነው፣ ወደፊትም ቢቀጥል አሪፍ ነው።
ያኔት በጣም አመሰግናለሁ። እንኳን ደስ አለሽ በድጋሚ።
እሺ እስክንድር፣ አመሰግናለሁ።
በፊልሞቹ የተላለፈው መልእክት ጠንካራ መሆኑን የተናገሩት በኢትዮጵያ የአሜሪካ አምባሳደር ፓትሪሺያ ሃስላክ በሌሎችም ቦታዎች ሊታዩ እንደሚችሉ ተስፋቸውን ገልጸዋል።
The intention is actually to not keep it here in Addis.
I think first ሐሳቡ ፊልሞቹ አዲስ አበባ ብቻ እንዲታዩ አይደለም። በመጀመሪያ ደረጃ እዚህ ከፍተኛ ቁጥር ላለው ተመልካች ያሳየን ይመስለኛል። እቅዱም ወደ ተወሰኑ የኢትዮጵያ የክልል ከተሞች መውሰድ ነው። ሰዎች ይህን ማየታቸው በጣም ጠቃሚ ይመስለኛል። ዛሬ ፊልሞቹን ካሳየው የአሜሪካ ኤምባሲ በተጨማሪ ሌሎችም እነዚህ ፊልሞች መታየት እንዳለባቸው እንደሚወስኑ ተስፋ አደርጋለሁ።
የፊልም ጥበብ የተሻለ መልእክት ለማስተላለፍ እንደሚችል ተሳታፊዎቹ ገልጸዋል። በዚህ መንገድ የሚተላለፍ መልእክትም በደሎች እንዲታዩ፣ ክፍተቶችም እንዲደፈኑ የበርካቶችን አይን እንደሚከፍት መፍትሄም እንደሚያመላክት ያምናሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን ለማዳመጥ ከፈለጋችሁ በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሃሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶቻችሁም ስጡን፣ እየጠበቅናችሁ ነው።
አሁን በቀጥታ አት ቪኦኤ አማሃሪክ ላይ በፌስቡክ የምትከታተሉን አስተያየቶቻችሁን አቅርቡልን፣ ጥያቄዎቻችሁን ስጡን። በተለይ ደግሞ እናንተን የሚመለከቱ እኛ ልንዘግባቸው የሚገባ ጉዳዮች ካሉ ጥቀሱልን። አሁን ሁለት የጋቢና እንግዶችን እናሳፍር። አንደኛው እንኳ እንግዳ አይደለም፣ ግርማይ ገብሩ ከመቀሌ እና ኤልያስ ገብረ ማርያም ናቸው።
ኤልያስ የሁለተኛ ደረጃ ተማሪ ሳለ ነው የሳተላይት ዲሽ ለማምረት ሀሳብ ያደረበት። ሀሳቡን በጥቂቱ በስራ ላይ ያዋለውና አሁን ተሳክቶለት ለሀገር ውስጥ ገበያ ምርቱን ያቀርባል። ለወደፊት ደግሞ የምስራቅ አፍሪካን ገበያ እያጠና ነው። ኤልያስ አላማው ከቻይና የሚገቡ ሳተላይት ዲሾችን በኢትዮጵያ ምርት ለመተካትና አልፎም በኢንዱስትሪ የውጭ ገበያን ማፈላለግ መሆኑን ለግርማይ ገብሩ ገልጾለታል። በዚህ አያበቃ፣ የተለያዩ የግብርና መገልገያ ቁሳቁሶችን ያመርታል። የመኪና አካላትንም ለማምረት ሀሳብ አለው። ወደ መቀሌ ላፍታ እናምራ።
እሺ፣ አመሰግናለሁ። ኤልያስ እባላለሁ። ኤልያስ ፓወር ኤሌክትሮ ሜካኒካል ኢትዮጵያ ባለቤት ነኝ። ወጣቶች እንዴት ዋላችሁ ወይ እንዴት አመሻችሁ?
አሁን ጋቢና ውስጥ እንዳለ የእሳት ረሳ ማለት ነው?
አዎ፣ ጋቢና ውስጥ ነን። ያው
ኤልያስ፣ እስኪ መነሻህን ንገረን።
መነሻው ያው በጥቃቅንና አነስተኛ ስራዎች ነው የተጀመረው። በውሃና በምግብ ማብሰያ ስራዎች ነበር ተስማርቼ ስሰራ የነበረው። ከዛ አልፎ ያው 12ኛ ክፍል ትምህርት ሳጠናቀቅ ነው ወደዚህ የራሴ ድርጅት ለመክፈት የጀመርኩትና በ1994 ዓ.ም ነው ስራው የተጀመረው።
አሁን እንግዲህ እንደሚታወቀው በወጣት ኤልያስ የተሰየመው በተለይ ኢትዮጵያ ውስጥ በስፋት የሚታወቀው ይሄ ኤልያስ ፓወር የሚባለው የሳተላይት ዲሽ መቀበያ ነው። ይህንን መነሻው ምን ነበረ? እንዴት ነው ማለት በዛን ሰዓት እንግዲህ ዩሮስታር ምናምን የሚልም አለ ከውጭ ሀገር የሚመጣ የነበረው እና እንዴት ነው ለመጀመር የቻልከው?
አዎ፣ ሳተላይት ዲሹ ያው እንግዲህ ቲቪ ሲባል ሁሉም በጣም ይወዳል። ስፔሻሊ ስፖርት ቻነሎች፣ ሙቪስ እና ኒውስ ሲኤንኤን፣ ቢቢሲ ታያለ እና ያው በአካባቢ የነበረው አንድ ትልቅ ዲሽ ነበር። ሳተላይት ረሲቭ ያደርጋል፣ እንደዚህ ቲቪዎች ያሳያል። ጓደኞች ሲነግሩኝ እንዴ ይሄማ መስራት አንችልም ወይ ብዬ ፊዚክስ ፕሪንሲፕል ስለሆነ ገና ዘጠነኛ ክፍል ሳለው ይሄኛው የፊዚክስ ፓራቦሊክ ሲስተም የኮንጌቭ እና ኮንቬክስ ፕሪንሲፕል ሲስተም ስለሆነ ይሄማ መስራት እንችላለን የሚለው ነገር ገና ትምህርት ሳልጨርስ ነው የጀመርነው። ከዛ አልፎ በ95 ዓ.ም ግን ያው ስራዬ 94 ተጀመረ 95 ዓመተ ምህረት እስቲ ልጀምረው ብዬ ወደ ዲጂታል ሳተላይት ዲሽ ሲቀየር በትንሹ ሳህን መስራት ጀመርኩ ባለ 1.8 ከዛ አልፎ ባለ 1 ሜትር ከዛ ደግሞ ፕሪንሲፕሉ የገባኝ ሲሄድ ምክንያቱም ሳተላይት ዲሽ ኢት ዲፔንድስ ኦፍ ሳተላይት ሲግናል ከቨሬጅ ነው የሚለው ሳይንሱ ይሄ ከሆነ ስለዚህኛ አካባቢ ያለው ሳተላይት ዲሽ ምንድነው ምን ሳተላይት እንጠቀማለን የሚለው ነገር ማንበብ ጀመርኩኝ ናይል ሳት እና አረብ ሳት ነው ሞር ምን እንጠቀመው ስለዚህ ይሄ ከሆነ ሳህኑ በትንሽ በ50 ሳንቲሜትር ዲያሜትር መስራት ጀመርኩኝ ማለት ነው ወደ ማርኬት ስገባ ተቀባይነት ያገኘ መጣ ኦኬ ብዬ 95 ወደ ገበያ ቀረብኩት በጣም እየሰፋ ሲሄድ ያው እስከ 95% ከዛ አልፎ ወደ ኢንቨስትመንት ገባ ደግሞ ይሄን ሳተላይት ስታንዳርድ ሆኖ ኢንተርናሽናል ስታንዳርድ የተጠበቀ ለማምረት ደግሞ ዘመናዊ ማሽኖች ለማስገባት አሁን እንደምታያቸው እየተመረቱ ናቸው ማለት ነው።
አሁን ይሄ ኤሊያስ ከውጭ ከሚመጣው ዩሮስታር ከሚባለው ዲሽ ምንድነው ልዩነቱ ወይም ደግሞ ተመራጭነቱም ካለው
አሁን ምን ሰራው ስራውስ መታየው ያው ማሽናችንም የጀርመን ማሽን ነው ፕሪሲሽን አለው እና ምን ተቀማ አሁን ሽት ሜታል ቢሆንም የራሱ የሆነ ቲክነስ አለው ያው የራሱ የሆነ ፓራቤሊክ ሲስተም አለው ፔንቲንግ ሲስተም ነው ስለዚህ ከቻይናው የሚገባው ሳተላይትስ በፕራይስም የተሻለ ነው ከዛ አልፎም በጥራትም አሁን ምክንያቱም በየጊዜው አስመጪዎቹ ዋጋ እንዲቀንስላቸው የተለያየ ፊትነስ በመቀነስ ነው የሚሰሩትና እኛ ስታንዳርድ ተጠብቀን ነው የምንሰራው እንዳልኩ ያው ሳተላይትስ ፓራቦሊክ ሲሰራ የራሱ የሆነ ቲክነስ አለው ነፋስ እንዲቋቋም በረዶ እንዲቋቋም ፀሐይም እንዲቋቋም ተደርጎ ነው የሚሰራ መሰራት ያለው ምክንያቱም ኃይለኛ ንፋስ ካለ ስትሪንግስ ከሌለው የመጣጠፍ ወይ የመዞር ባህሪ ስላለው እነዚህ ስታንዳርዶች ተጠብቀን ነው የምንሰራውና የተሻለ ምርት ነው እያመረትን ያለነው በጥራትና በአመራረቱ ግን ምን በሙሉ ተክተናል ማለት እንችላለን ምክንያቱም የምንጠቀመው ማሽን የተሻለ ማሽን ነው እንዲያም ፕሮግረስ የሚባል ማሽን ነው አንዴ ሁሉም ነገር አጥፎ ቆርጦ ሞልድ አድርጎ የሚሰጠው ማሽን ስለሆነ ሙሉ በሙሉ ተክተናል ማለት እንችላለን
አሁን ቀጣይ ገበያ ወዴት ነው
ቀጣይ ገበያው ያው ለኤክስፖርት ስለሆነ ያው አግሪቱም የያዘችው ፖሊሲ እሱ ነው በኢንዱስትሪ ተሳማራ የኢምፖርት ሳብስቲቱት አልፎ ኤክስፖርት ማድረግ ለአግሪቷ የሃርድ ከረንሲ ማስገቢያ ሊሆን ስለሚችል ኢስት አፍሪካን ላይ መላክ እንችላለን ለሰይ እንደ ሱዳን ሶማሊያ ጅቡቲ እነዚህ አካባቢዎች ያሉትን መላክ እንችላለንና ለኤክስፖርት እየተዘጋጀ ስለሆነ በዚህ ትልቅ ገበያ ይኖራል
አሁን ተዘጋጅታችኋል
አዎ ኮንታክት እያደረግን ነው እነዚያ ያሉ ማርኬት እንዴት እንደሆነ ኮንታክት ፐርሰኖች አግኝተን ለመላክ ነውና በዚህ ላይ ነው ያለነው
ኤልያስ ገብረ ማርያም እዚሁ ፋብሪካ ውስጥ ከዚሁ ሳተላይት ዲሽ ውጭ ሌሎች ምንድናቸው የሚመረቱት በጣም ብዙ ቃዎች በጣም ብዙ ንብረት ነው ያያዩ ያለውትና እስኪ ንገረኝ ምንድነው የምታመርቱት እዚሁ
እዚህ ምናመርተው በኤሌክትሮሜካኒካል ጆሪያ ላይ ሶስት ዋና ወክሎች አሉን በኮሙኒኬሽን ሳተላይት ዲሽ ማለት ነው በአግሪካልቸር ደግሞ ከአካፋ ጀምሮ የበቆሎ መፈልፈያ ማሽኖች አሉ
አካፋዎች እዚህ ተደርድረዋል
የእህል ማውቂያ ማሽን አለ በዛ ሳይድ አሉ ከዛ አልፎ ደግሞ የፉድ ፕሮሰሲንግ ምን እንላቸው ደግሞ የምግብ ማብሰያ ማለት ነው የዳቦ መጋገሪያ ማሽን አለ የተለያየ ሳይዞች ስቲም ፈርመንቴሽን አለ ይሄም ለዳቦ ነው ኤሌክትሪክ ስቶቭ ለሃውስሆልድ እና ትልቅ ተቋሞች የሚሆን የሚያገለግል የተለያየ የምግብ ማብሰያ ማሽኖች አሉና በዚህ ዙሪያ ነው እናመርታቸው እኛ አሁን ለጊዜው ይሄን ሰራለን ለቀጣይ ደግሞ ወደ ካር ኢንዱስትሪ ገብተን ማሽን እንጠቀምበት ነው መልቲታስክ ማሽን
እንግዲህ ወደ መኪና ፋብሪካ ልትገቡ ነው ምንድነው አሁን መጀመሪያ ከመኪና ጋር በተያያዘ ይሄ ማሽን ምን ለመስራት ነው የሚረዳቸው
የመኪና አካሎች አሉ እንደምናየው በር አለ ተከፋሽ ሌፍት ራይት አለ ግራና ቀኝ ያሉ በሮችን ለመስራት
ጋቤናው እዚህ ይሰራል ማለት ነው
ጋቤናው እዚህ ይሰራል ምንድነው ያው አግራችን የካር ኢንዱስትሪ እያደገ ሲሄድ እኛ ወደዛ መቀላቀል አለብን ነው ያለነው ስራ ለቀን ደሞ ወደዛ ስንገባ አግሪቱ የምትፈልገው ያው ስራ ለመስራት ይረዳናል ማለት ነው
ኤልያስ ገብረ ማርያም ሁን በጣም ነው ማመሰግነው ሌላ ጊዜ መኪና አምርተህ ጋቤና ውስጥ ሆነን ደሞ እናወራ ይሆናል መልካም ነው የምመኝልህ በጣም ነው ማመሰግነው
እኔም በጣም አመሰግናለሁ
ግርማይና ኤልያስን እናመሰግናለን ዲጄ ፋትሱ ደግሞ እዚህ ጋቢና ገብቷል ሙዚቃውን የመረጠልን እሱ ነው እየሰማነው ነው ዲጄ
አዎ የዛሬው ሙዚቃ ደግሞ እናስጀምጣቸው የተመስገን ገብረ እግዚአብሔርን ነው መላበኝ ይሰኛል
ተከሻይነ እኔ እንፈተነ
ሞቅ ያለ ነው አምረሽ ተቋቁርሽ ነይ ተፈረሽ ጋርሽ ነይ የጎጃምሽ አምረሽ ተቋቁርሽ
ዲጄ ፋትኖ ጋቢናችንን ሞቅ ያረገልን እናመሰግናለን። ዲጄ እንግዲህ ተከታዩ ቃለ መጠይቅ ነው የምናቀርበው። በኢትዮጵያ ምጣኔ ሀብት ቀጥተኛ የመዋለ ንዋይ ፍሰት እያደገ ቢመጣም በቂ አይደለም ሲሉ በአዲስ አበባ ዩኒቨርሲቲ ጥናት ያከናወኑት ዶክተር አለማየሁ ገዳ በትናንትናው ዕለት ገልጸውልናል። በተለይ ከቻይና የሚገኘው ብድር 17 ቢሊዮን ዶላርስ በደረሰበት በአሁኑ ወቅት ብድሩ እንዴት ይከፈላል? የወደፊቱን ትውልድና አሁንም ምጣኔ ሀብቱ ላይ ምን አይነት ተጽዕኖ ይኖረዋል? በሚል ላቀረብኩላቸው ጥያቄ መልስ ይሰጣሉ።
እኔም አንዱም የሚያሰራኝ ይሄ ነው። ምንድን ነው ከአቅማችን ጋር ሲነጻጸር በጣም ከባድ ብድሮች ናቸው እነዚህ። ለምን ብትለኝ ጠቅላላ አሁን የኢትዮጵያ መንግስት ኢንቨስት የሚያደርገው ከአገር ውስጥ ከአገር ገቢ ጋር ሲነጻጸር 40% ነው። የአገር ውስጥ ገቢ ወይም ጂዲፒ ከምንለው 40% ነው ኢንቨስት የሚያደርገው። ቁጠባውን ግን ስታይ ከ10-20% ነው። ስለዚህ በጣም ትልቅ ክፍተት አለ ማለት ነው። 40% ኢንቨስት እያደረግ የምትቆጥበው ከ10-22% ነው። ስለዚህ አንድ እሱ ላይ ትልቅ ክፍተት አለ። ሁለተኛ እሱን እንኳን ክፍተት ብዘጋው ይሄን ነገር የምትመልሰው በውጭ ምንዛሪ ነው። ስለዚህ የውጭ ምንዛሪ የማፍራት አቅም እንዴት ነው ብለህ ስታየው ጠቅላላ በአመት አሁን የቅርቡን ያለፈውን አመት ብንወስድ ወደ 12-13 ቢሊዮን ነው ኢምፖርት የምናደርገው ከውጭ የምናስገባው እቃ። የምንሸጠው ኤክስፖርት ግን 3 ቢሊዮን አካባቢ ነው። እንግዲህ 10 ቢሊዮን ክፍተት አለብን ማለት ነው። ይሄ በጣም በምንም በአፍሪካም ደረጃ ስታየው ከባድ ክፍተት ነው። ሁለቱም ያለ አማራጭ አንድ ኤክስፖርትን ማስፋፋት ነው። መንግስትም እንደሱ ለማድረግ የተቻለውን እየሞከረ ነው። ግን ላለፉት 10 አመት የሞከረውን ስታየው ብዙም አልሄደም በኤክስፖርቱ ላይ። ስለዚህ አንደኛውም ነገር ይሄ ከውጭ የምናስገባውን በቁጠባና እሱ ላይ ጠንከራ አድርገህ መያዝ አለብህ። በጣም መስፋፋት የለብህም። ከአቅም በላይ በሆነ መንገድ አለመስፋፋት ነው ኤክስፖርቱ እስከሚያድግ ድረስ የሚመስለኝ። ለጊዜው በአጭር ጊዜ የሚታየኝ እሱ ነው። ሁለተኛ አርቆ ማሰብ ነው። ዝም ብለህ ተገኘ ብለህ መውሰድ የለብህም። ምንድን ነው የማመጣው በዚህ ነገር? በዚህ የማመጣው ትርፍ ይከፍልልኛል? ቢከፍልልኝስ በቂ የውጭ ምንዛሪ ይኖረኛል ብለህ በረዥሙ ማቀድ እና መስራት ሲጀመርም ነበረብህ። ከአሁን ጀምረህም አጠንክረህ ማሰብ ያለብህ ጉዳይ ይመስለኛል።
አዎ፣ ቀጥሎ የማነሳው ጥያቄ ትንሽ የርዕዮተ ዓለም ሁኔታ የታከለበት ነው። እንግዲህ የወጪ ገቢን ለማስፋት የሚደረጉ ጥረቶች አሉ፣ ግን የዓለም ባንክና ዓለም አቀፍ የገንዘብ ድርጅት አይኤምኤፍ ትላልቅ የመንግስት ግንባታዎች የሚወስዱት ገንዘብ የአገሪቱን ብድርም እየጨመረ ነው። ሌሎች ደግሞ አጠቃላይ የሆነ የምጣኔ ሀብት ጫና የሚያሳድሩ ሁኔታዎችም መዘዞችም ይኖረዋል በማለት ማስጠንቀቂያ ማሳሰቢያዎችን ይሰጣሉ።
አዎ እውነትም ነው። አሁን ስናይ ትልልቁ እዳ ትልልቅ ብድሮችን የሚወስዱት የመንግስት ድርጅቶች ናቸው። እንዳልኩ አሁን ቴሌኮም ብቻ ብትወስደው 3 ቢሊዮን ብቻውን ወስዷል። የባቡሩ ከዛ የበለጠ ነው። ስለዚህ የመንግስት ድርጅቶች ናቸው የሚበደሩት። እኔ የሚታየኝ ምንድን ነው ብዙ ጊዜ ከዓለም ባንክና ከዓለም የገንዘብ ድርጅት ጋር ብዙ ጊዜ አልስማማም፣ ግን አንድ ከእነሱ ጋር የምስማማው ነገር አሁን በጣም ስለበዛ ይሄ ነገር ከግል ድርጅቱ ጋር በቅንጅት ቢሰራ መንግስት ይሄንን መጨናነቅ ሊቀንስለት ይችላል። ስለዚህ ዝም ብሎ ራሱ ብቻ ከሚሰራው መንግስት እስቲ ከግል ድርጅቶች ጋር በእንግሊዝኛ ፐብሊክ ፕራይቬት ፓርትነርሽፕ የሚሉት ማለት ነው፣ ከግሎች ጋር መንግስቱ ተቀናጅቶ ለምን ይህንን ጫናውን እንዲካፈሉለት አያደርግም ብዬ ነው ማስበው። ስለዚህ የእነሱም ስጋት ይገባኛል። ምክንያቱም ይሄ ነገር በዚሁ ከቀጠለ አጠቃላይ ኢኮኖሚው መረጋጋት ላይ መጥፎ ተጽዕኖ ያመጣል። የውጭ ምንዛሬ እጥረት ሊፈጠር ይችላል። የዋጋ ግሽበት ሊመጣ ይችላል። የእቃ እጥረት ሊፈጠር ይችላል በዚሁ ከቀጠለ። ስለዚህ ይሄ ደግሞ የማክሮ ኢኮኖሚውን አለመረጋጋት ያመጣል። ማክሮ ኢኮኖሚው ወይም አጠቃላይ ኢኮኖሚው ካልተረጋጋ እድገት አይመጣም። ብዙ ጊዜ እድገት ካልመጣ ደግሞ ድህነት አይቀንስም። ስለዚህ ቁልፍ የፖሊሲ ጥያቄ ይመስለኛል።
የገበያ ስርዓቱም ላይ ሊያሳድረው የሚችለውንም ተጽዕኖ ያክላሉ። ዘለቄታ ያለውና የተረጋጋ የገበያ ስርዓት እንዲኖር የግሉ ዘርፍ ተወዳዳሪነትም አንድ ላይ የሚጠቀስ ነው።
አይኖርም። ማክሮ ካልተረጋጋ እኮ የገበያው ስርዓት ይዛባል እና ይሄ አጠቃላይ ችግር ይፈጥራል። ስለዚህ ሊታሰብበት የሚገባ በጣም ጠቃሚ ጉዳይ ይመስለኛል፣ አሳሳቢ ጉዳይ ይመስለኛል።
ከማሰብም አልፎ ደግሞ ወደ ተግባር መገባትም ያለባቸው ሁኔታዎች አሉ። ምን ይሰራል በዚህ ረገድ በመንግስቱ? እንደ የተወጠኑ ፖሊሲዎች ካሉ
በመንግስት ብዙም የማውቀው ነገር የለም። አትሊስት እኔ ያየሁት ነገር ብዙም የለም። ግን የሌሎችን አገር ታሪክ ስናይ ለምሳሌ ኮሪያዎች በጣም ባደጉበት ጊዜ በአሜሪካ እርዳታ ላይ በጣም ጥገኛ ነበሩ። ከእስከ 75% የውጭ ምንዛሪያቸውን የሚያገኙት ከእነሱ ነበር። እስከ 75% የሚሆን ከውጭ የሚያስገቡትን እቃ በእነሱ ነበር የሚያደርጉት። ግን ምንድን ነው ያደርጉት? ቆም ብለው ይሄ ጥገኝነት መጥፎ ሊሆን አይችልም ወይ ብለው ካሏቸው ምሁራን ጋር ተሰብስበው መንግስት ምን ብሎ መክሮ በረዥም ጊዜ እቅድ አውጥቶ በአጭር ጊዜ እንደዚህ እናርግ፣ በመካከለኛ ጊዜ እናርግ፣ በረዥም ጊዜ እንደዚህ እንውጣ ብለው በእቅድ ነው የወጡበት። ስለዚህ የእኛ መንግስት እንደሱ ማድረግ ያለበት ይመስለኛል።
በጣም ነው የማመሰግነው ዶክተር አለማየሁ ገዳ በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር፣ ለማብራሪያው አመሰግናለሁ።
አመሰግናለሁ ሄኖክ። ደህና ሁን።
ስሜ ልንገራችሁ ስሜ ማነው? ጋምቢና ቪኦኤ።
ለማሳረጊያ ደግሞ ባክ ቱ ዘ ፊውቸር ፊልም ትዛላችሁ። በሳይንስ ፊክሽን ቀልባችንን የቀጣዩን ዘመን ያሳየን ፊልም ነው። እንግዲህ የዛሬ 30 ዓመት በፊልሙ ያየነው ዛሬ እውን ሆነ ትለናለች መስታወት አራጋው። እስቲ እንስማ።
Speak of the world's first time traveler. I step him into the future. 1 minute into the future to be exact. And precisely 1:21 a.m. in 0 seconds, we shall catch up with him at the time machine.
እንደ አውሮፓውያን አቆጣጠር በ1985 ዓመተ ምህረት የተሰራው የሆሊውድ ፊልም ባክ ቱ ዘ ፊውቸር ለማሳየት የሞከረው የወደፊት ቴክኖሎጂ እውን የሆነ ይመስላል። በፊልሙ ውስጥ ማርቲ ማክፍላይ በማይክል ጄፋክስ የተተወነው ገጸ ባህሪ የሚለብሰው ጫማ ራሱን በራሱ እግር ፈልጎ ጥልቅ ይልና ያስርም ነበር። እናም በዚህ ሳምንት ናይክ በሚባል የሚታወቀው የጫማ አምራች ይህን በፊልም ላይ ብቻ የምናውቀውን ጫማ እውን አድርጎታል። ሃይፐር አዳፕት 1.0 የሚል ስያሜ ተሰጥቶታል ለዚህ አዲስ ቴክኖሎጂ ለሆነው ጫማ። ልክ እግር ወደ ጫማው እንደገባ ጫማው ራስ በራሱ መታሰር ይጀምራል። ለምላልባቱ የተጫማው ሰው አጠበቀኝ ወይም ላላብኝ እንዳይል ጫማውን ለማጥበቅና ለማላላት 2 መቆጣጠሪያም ተበጅቶለታል። የጫማው አምራች ኩባንያ ናይክ እንዳስረዳው የዚህ ጫማ ቴክኖሎጂ ናይክ ማግ ከተሰኘው ጫማ ጋር ለአመታት እንዴት ወደ ስራ እንደሚውል ሲጠናበት ቆይቷል። አዲሱ ጫማ በ3 አይነት ቀለሞች ምርጫ በቅርቡ በሚከበሩት በዓላት ላይ ለገበያ ይቀርባል ተብሎ ምቅር ተይዞለታል። የጫማው ዲዛይነር ቲንከር ሃትፊልድ ለሲኤንኤን ዘጋቢ እንዳስረዳው ጫማው የተሰራበት ዋናው ምክንያት ለስፖርተኞች ምቾትና ቅልጥፍና ይረዳ ዘንድ ነው።
የሚያስፈልግ እድገት ነው፣ ምክንያቱም በስፖርት ውድድር ወቅት እግር ከፍተኛውን ሚና ስለሚጫወት
በማለት ተናግሯል።
Speak of the world's first time traveler. I sent him into the future. 1 minute into the future to be exact. And precisely 1:21 a.m. in 0 seconds we shall catch up with him at the time machine.
በፌስቡክ አት ቪኦኤ አማሪክ ላይ ቢኒያም ተክሌ በምሳይን እየበላሁኝ ጋቢና ቪኦኤን እያደመጥኩኝ ነው ብሏል። ከዚህ መሆን አለበት መስታወት። ሌሎች አስተያየቶችም እየደረሱን ነው። አንድ አስተያየት ሰጪ ደግሞ የዩናይትድ ስቴትስ በኃይሉ ግሳስ ይባላል ግስላ
የፌስቡክ ስሙ
መሆን አለበት እሱ እንደሚለው ከሆነ ዩናይትድ ስቴትስ 1 ትሪሊዮን ዶላር እዳ የለባትም ወይ ብሏል።
ዝግጅታችን አብቅቷል።
ተጠናቋል። ስናስተናግዳችሁ የቆየነውን የመስታወት አረጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። መልካም ምሽት።
በነገው ጉዞ እንገናኛለን።